ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
ከዛ በኋላ ያለፈውን አንድ ዓመት በሳምንት አንዴ ሮብ 12 ኪሎ ሜትር ትሬኒንግ አረግ ነበር።
የሰማችሁት ኤርሚያስ አየለን ነው። ቀደም ባለው ዘመን ታላቁ ሩጫን በመሰሉ ስፖርታዊ መድረኮች አስተባባሪነቱ ይታወቃል። ትናንት ያበበ ቢቂላን የባዶ እግር ድል ለማስታወስ ሮም ላይ የድንጋይ ንጣፍና አስፋልትን ጎዳና በባዶ እግሩ አካሏል። ተያያዥ ሀሳቦችን በምሽቱ ያጋራናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩ ይመራለው። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚ መሰናዶ ከትምህርት ቤቶች የምገባ መርሃግብር ጋር የተያያዘ ነው። በኢትዮጵያ በመተግበር ላይ በሚገኘው የትምህርት ቤት ምገባ መርሃግብር ከትግራይ ውጪ ባሉ ክልሎች ከ5.3 ሚሊዮን በላይ ተማሪዎችን ለመመገብ እንደተቻለ የትምህርት ሚኒስትር ብርሃኑ ነጋ ከሰሞኑ አስታውቀዋል። ከሰሞኑ በነበረው አህጉራዊ የትምህርት ቤት ምገባ ቀን ስነ ስርዓት ላይ የተገኙት ፕሮፌሰር ብርሃኑ ነጋ መንግስት የትምህርት ቤት ምገባ መርሃግብርን በልማት ፖሊሲው ማካተቱን ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አበበ በበኩላቸው አስተዳደራቸው በአመት 4.6 ቢሊዮን ብር በመመደብ 700 ሺህ ተማሪዎችን እየመገበ እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግረናል።
አዲስ አበባ በሚገኘው የዳግማዊ ምኒልክ የመጀመሪያ ደረጃ ትምህርት ቤት የምትማረው ኢየሩሳሌም ማህተም የምገባ ፕሮግራሙ የቤተሰቦችን ጫና እንዳቀለለ ትገልጻለች። ተማሪዎችም በተረጋጋ ሁኔታ ትምህርታቸውን መከታተል እንዲችሉ ማድረጉን ተናግራለች።
በኢትዮጵያ ውስጥ የተለያየ ህይወት ደረጃ ውስጥ ያሉ ማለትም የምግብ ልጆቻቸውን መመገብ ማልበስ ማይችላሉ። ስለዚህ የእነሱን ወጪ ቢያንስ 50%ን ይሸፍናል ማለት እንችላለን። ምክንያቱም አንድ ልጅ ቁርስ ይችላል፣ ምሳውን ይችላል፣ ዩኒፎርም፣ ደብተር፣ ይህን ሁላ ውጪ። በተለይ አሁን ደግሞ ኑሮ በጣም ጨምሯል ወይም ደግሞ ተወዷል በሚባል ዘመን ያለ ነው እና ይህንን በዚህ ህይወት ዝቅተኛ ህይወት ውስጥ የሚገኙ እናቶች ወይም ቤተሰቦች ልጆቻቸውን ማስተማር የሚችሉ አይመስለኝም ነበር። ነገር ግን ይህ ምገባ በመኖሩ ምክንያት በከፍተኛ ሁኔታ ልጆችም የተማረ ዜጋን ማፍራት ተችሏል ብዬ አምናለሁ።
ይህ ፕሮግራም ከመጣ በኋላ ተማሪዎች ጓደኞችሽ ላይ ምን ለውጥ ታስተውያለሽ?
ምግብ ሳይመገብ ማለት የሚማር ተማሪ ለተለያዩ ነገሮች ሊጋለጥ ይችላል። ማለትም የሚታመም ነበረ ምናምን ምግብ በማይበሉበት ሰዓት፣ ያው ሙሉ ቀን ስለምንማር አይችሉትም የራቡን ስሜት። ስለዚህ ራስን የመሳት ምናምን አጋጣሚዎች ነበሩ። ነገር ግን ይህ ምገባ በመኖሩ ምክንያት በሰፊ ሁኔታ ሁሉም ተማሪ ጠግቦ በሰላም ትምህርት መከታተል ይችላል ማለት ነው።
በዚሁ ትምህርት ቤት የምገባ ፕሮግራም ተጠቃሚ የሆነችው ሌላኛዋ ተማሪ በፍቅር ግዛቸው ምገባው ተማሪዎችን በተለያየ መልኩ መጥቀሙን ነው የምትናገረው።
በጣም ያግዘን ለኛ ብቻ ሳይሆን አሉ በጣም ብዙ ህጻናት ደሃዎችና በምግብ እጦት ምክንያት ከትምህርታቸው የሚስተጓጎሉ ትምህርታቸውን የሚያቋርጡ ምናምንና ከትምህርታቸው ይልቅ ለምግቡ ትኩረት የሚሰጡ ነበሩና እነሱን አሁን ይሄ የምገባ ስነስርዓት ከመጣ ጀምሮ ሁሉንም ነገር ትተው ወደ ትምህርት ትኩረት እንዲያደርጉ አግዟል ብዬ አስባለሁ።
በኢትዮጵያ በመተግበር ላይ የሚገኘው ብሔራዊ የትምህርት ቤት የምገባ ፕሮግራም በሚሊዮን የሚቆጠሩ ተማሪዎችን መጥቀም እንደቻለ በአፍሪካ ህብረት አዳራሽ በተከበረው 8ኛው የአፍሪካ የትምህርት ቤት ምገባ ቀን ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ አስታውቀዋል።
በአሁኑ ጊዜ የኢትዮጵያ መንግስትና አጋሮቹ ከ5.3 ሚሊዮን በላይ የሆኑ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን እየመገቡ ይገኛሉ። የምግብ አቅርቦቱ እየተከናወነ ያለው በየአካባቢው በሚገኙ የአርሶ አደሮች የህብረት ስራ ማህበራት ነው። ይህም ለበርካታ ሴቶችና ወጣቶች የስራ እድል ፈጥሯል።
የትምህርት ቤት ምገባ ፕሮግራም የተማሪዎችን የተመጣጠነ ምግብ አቅርቦትና ጤንነት እንዲሁም የትምህርት ብቃታቸውን ትርጉም ባለው ደረጃ ያሻሽላል ያሉት ፕሮፌሰር ብርሃኑ የኢትዮጵያ መንግስት በተለያዩ የልማት ፖሊሲዎች ውስጥ የትምህርት ቤት ምገባ ፕሮግራምን እንዳካተተ ተናግረዋል። ለዚህ ፕሮግራም ማስፈጸሚያ 85 ሚሊዮን ዶላር በጀት እንደመደበም በመድረኩ ላይ ተገልጿል። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን የምገባ ፕሮግራም አስመልክተው ባደረጉት ንግግር በመንግስት ትምህርት ቤቶች የሚገኙ ተማሪዎችን ለመመገብ አስተዳደራቸው ትልቅ በጀት መመደቡን ገልጸው ፕሮግራሙ የተማሪዎችን ደህንነት ከማረጋገጥ ባሻገር ለቤተሰብም አጋዥ እንደሆነ አመልክቷል።
The program also reduces ለዚህ ፕሮጀክት በየአመቱ 4.6 ቢሊዮን ብር የሚመደብ ሲሆን ይህም በገንዘብ እጥረት ምክንያት ለልጆቻቸው ጤናማ ምግብ ለማቅረብ የሚቸገር ወላጆች ጫና ይቀንሳል። በአውሮፓኑ አቆጣጠር በ2019 ለሙከራ ያህል 17000 ተማሪዎች በመመገብ የተጀመረው ይህ ፕሮጀክት ዛሬ ላይ በከተማዋ ካሉት መደበኛ ተግባራት አንዱ ሆኖ በሁሉም የመንግስት ትምህርት ቤቶች የሚገኙ 700000 ተማሪዎች ተጠቃሚ ማድረግ ችሏል። ለ16000 እናቶችም የሥራ ዕድል ፈጥሯል። ፕሮግራሙ ወደ ትምህርት ገበታ የሚገቡ ተማሪዎችን በመጨመርና የሚያቋርጡትን በመቀነስ የትምህርት ተሳትፎ እንዲጨምር አድርጓል።
በኢትዮጵያ ደረጃ የተጠቀሰው የትምህርት ቤት ምገባ ተጠቃሚዎች ብዛት ትግራይን እንደማያካትት በትምህርት ሚኒስቴር የምገባ ፕሮግራም ዳይሬክተር አቶ ዳዊት አዘነ ለአሜሪካ ድምጽ ተናግሯል። ዳይሬክተሩ በምገባ ፕሮግራሙ ተግባራ ላይ የሚታየው ተግዳሮት ምን እንደሆነም ገልጿል።
መንግስት ብዙ አይነት ነገሮች አሁን ተወጥሮ ነው ያለው። በዚህ ምክንያት በጀት ወደ ተለያዩ ነገሮች ይሄዳሉ እና ለዚህ ለትምህርት ቤት ምገባ የሚመጣ የመንግስት በጀት እጅግ በጣም ውስን ነው። ስለዚህ አሁን የበጀት እጥረት ነው ከፍተኛ ደረጃ ያለብንና ደግሞም ከዚህ ከምግብ ዋጋ ንረት ጋር ተያይዞ ከፍተኛ በጀት ይወስዳል። ራሱ የምገባ ገበያ ላይ አሁን የምግብ ዋጋ በጣም እንትን እየሆነ ስለሆነ ከፍተኛ በጀት ነው የሚወስደውና እነዚህ ናቸው በዋነኛነት እንደ ቻሌንጅ።
በአፍሪካ 34 ሀገራት የትምህርት ቤት ምገባ ፕሮግራም እንዳላቸው የገለጹት የአፍሪካ ህብረት የትምህርት የሳይንስ የቴክኖሎጂና የፈጠራ ኮሚሽነር ፕሮፌሰር መሐመድ ቤልሆሲን በተጠናቀቀው የአውሮፓውያን አመት በአፍሪካ 66 ሚሊዮን ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን ተናግረዋል። ሆኖም ለፕሮግራሙ ትግበራ ዓለም አቀፍ ድጋፍ እየቀነሰ በመምጣቱ የአፍሪካ ሀገራት 84% የሚሆነውን የፕሮግራሙን በጀት ከራሳቸው ሀብት ለመሸፈን መገደዳቸውን ጠቁመዋል። በአፍሪካ በትምህርት ቤት ምገባ ፕሮግራም ተጠቃሚ መሆን ከነበረባቸው ተማሪዎች ውስጥም መካተት የቻሉት 31% ብቻ እንደሆኑ ፕሮፌሰር መሐመድ ቤልሆሲን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። እርሚያስ አየለ ታላቁ ሩጫን የመሰሉ አበይት ስፖርታዊ መርሃ ግብሮችን በማስተባበር የሚታወቅ ኢትዮጵያዊ ነው። ስፖርቱን በማስተዋወቅ በሀገርም ሆነ በውጭ ሀገራት የተለያዩ መድረኮችን የሚያሰናዳው እርሚያስ በትናንትናው ዕለት በተደረገው የሮም ማራቶን ላይ ትኩረት የሳበ ስፖርታዊ ክንውን ፈጽሟል። ኤርሚያስ የኢትዮጵያና የአፍሪካ አትሌቲክስ ባለድል አበበ ቢቂላን የባዶ እግር ድል ለማስታወስ 42 ኪሎ ሜትሮችን በባዶ እግሩ ጨርሷል። ራሱን የጤና ሯጭ ነኝ እያለ የሚገልጸው ኤርሚያስን ውድድሩን ከጨረሰ በኋላ በስልክ መስመር አግኝተነዋል። ወደ እሱ እንሻገር።
እንግዲህ ለኢትዮጵያ አትሌቲክስ መሰረት የሆነው ጠንካራው አትሌታችን አበበ ቢቂላ ነው እና የኢትዮጵያ ድል የጀመረው የተጠነሰሰው ሮም ነው እና አበበ ቢቂላን ለማስታወስ የእሱን ድል ለመዘከር ነው።
ኤርሚያስን አስከትለን 42 ኪሎ ሜትሮችን የሚያካልለውን የሮም ማራቶን በባዶ እግር ለመጨረስ የያዘውን ህልም ለማሳካት ምን አይነት ዝግጅት ሲያደርግ እንደሰነበተ ጠይቀነዋል።
እንግዲህ ታላቁ ሩጫ መምራት ካቆምኩ በኋላ ያለፉትን 2 ዓመታት በባዶ እግሬ ሩጫለሁ። የታላቁን ሩጫ አምና እና ከቻምና አዋሳ ደግሞ ግማሽ ማራቶን አለ፣ እሱንም አምና ሩጫለሁ። ከዛ በኋላ ያለፈውን 1 ዓመት በሳምንት አንዴ ሮብ 12 ኪሎ ሜትር ትሬኒንግ አደረግ ነበር እና የሚገርምህ መጀመሪያ አካባቢ ሲጀምር ሰነጠቅ ነበር። ሙሉ ማራቶን ሲጨርስ ትንሽ ጠርሙስ ስባሪ ገብታብኝ ነበር። ከሷ ትንሽ እንትን በስተቀር እግሬ ምንም አልደማ ሙሉን እና ያው እኔ የአዲስ አበባ ነው ተወልጄ ያደግኩት፣ በባዶ እግር አልሄድኩኝ። በባዶ እግር መሄድ እኛ ሀገር የተለመደ ነው። በገጠር ያው ከተማ ለኖረ ሰው 100 ዓመቱን ጫማ ረሰው ጫማ ማውለቅ ይከብዳል። ግን ያው አመት ሙሉ ትሬኒንግ ስለሰራው ጥሩ እግሬ ተለማምዷል፣ ጠንክሮ ነበር እና ለሮም ይዞኛል። ደግሞ ሌላው አንደኛ የዘንድሮ የመጀመሪያ ነው ማራቶን ሙሉ ስላሮት ልምዱም ከሰላሳ ኪሎ ሜትር በኋላ ክብደት ነበረው። ግን ያው አመቱን ሙሉ ተዘጋጅቻለሁ። ሮም ግን ለመሮጥ 3 ወርም አልምረትኩኝም። 2 ያህል ነው የተለማመድኩትኝ ለሱ ለማራቶን ትሬኒንግ አውጥቼ።
ከነዚህ ሁሉ ቅድመ ዝግጅቶች በኋላ ኤርሚያስ በአብዛኛው በድንጋይ ንጣፍና በአስፋልት በተሸፈነው የመወዳደሪያ ጎዳና ላይ ፈታኝ ሩጫ እንዳደረገም ነግሮናል።
እንግዲህ ውስጥ ያለው ነው ሞሪስ ተመበረ። ምክንያቱም በጣም ፔንፉል ነበር። ትንሽኛው ኪሎ ሜትር ላይ የጠርሙስ ስባሪ ገብታ ነበር እና ልነቅላት በሞክር አልቻልኩኝም። ያለነቀላለች ትንሽ እንቀል ሞክሬ አንግሏ ትንሽ እንደመተኛት አለች እና ዝም ብዬ ቀጠልኩኝ። እስከ 35 ኪሎ ሜትር ብዙ አላመመኝም። ከ35 በኋላ በጣም ትግል አለው ምክንያቱም ያው ራፍ ነው። ኮብልስቶኑ ደግሞ አንድ ያልቃል ለገና ይመጣልና በቃ በጣም ይታገላል። እኔ በቃ ያበበን ጥንካሬ እሱ የገባበት ሰዓት እንግዲህ ከዛ በፊት አበበ ቢቂላ በዛ ፍጥነት ያንን መንገድ እንዴት አድርጎ በጥንካሬ እንዳሳለፍ ያሰብኩኝ በቃ ብርታት እየሆነ ነው የሄድኩት እና ኢሞሽናል ነው። ቱም ሁላችንም ውስጥ የአበበ ቢቂላ ታሪክ አይደለም እኛ ኢትዮጵያውያን ውስጥ ጣሊያን ውስጥ ሮማ በጣም ትልቅ ለሱ ክብር አላቸው።
ኤርሚያስ በዚህ መልኩ የስፖርቱ ዓለም ባለውለታዎችን መዘከር ያለውን ትርጉም አስረድቶናል።
እንግዲህ ምንድን ነው አትሌቶች የተለያየ ደረጃ ላይ አሉ። ያው ማክበር ጽናትን ሌላ ይማራሉ። አሁን ሁለት ነገር ነው ይሄ ነገር፣ አንደኛው የኢትዮጵያ አትሌቲክስን መሰረት የሆነውን ታላቁን አትሌታችንም ችንም፣ ሁለተኛ ደግሞ አንድ ነገር ከተወሰነ ማድረግ እንደሚቻል እና ከአትሌቶች በላይ ነው። ወጣቶች ኢትዮጵያውያን በመላው ዓለም ያሉ ጥናትን ያሳያል።
ኤርሚያስ አየለ በቀጣይ የቶኪዮና አቴንስ ማራቶንን ጨምሮ ከአበበ ቢቂላ ታሪክ ጋር የተገናኙ የማራቶን ውድድሮችን በተመሳሳይ በባዶ እግር ለመጨረስ አቅዷል። ከዚህም በተጨማሪ ከሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን ጋር በመተባበር በጀመረው ዓመታዊው የአምስት ኪሎ ሜትር ሩጫ ውድድር ላይ የባዶ እግር ሩጫን የማካተት ህልም እንዳለውም አጋርቶናል። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ወደ ቀጣዩ ዝግጅት ስንሻገር ዶክተር በጸሎት ከበደ ሕክምና ትምህርቱን በቅርቡ ነው ያጠናቀቀው። ከልጅነቱ አንስቶ የጥበብ ፍቅር ቢኖረውም ጎበዝ ተማሪ በመሆኑ ብቻ የሕክምና ትምህርትን መርጦ ወደ ሕክምና ትምህርት ቤት እንደገባ ይናገራል። ይሁን እንጂ ከጊዜ በኋላ ትምህርቱ ሲከብድ ከአንዴም ሁለቴ የውጤት መበላሸት አጋጥሞት ነበረ። ይህም ትምህርቱን ለማቋረጥ እስከ መወሰን ሊያደርሰው ችሏል። በእነዚህ በወጣት ህይወት ውስጥ ፈታኝ ባላቸው ዓመታትም በህክምና ትምህርት ውስጥ አላማ መፈለግን፣ ከቤተሰብ ጋር መወያየትና ሌሎችን በወጣቶች ህይወት ውስጥ የሚገጥሙ ተግዳሮቶችን አልፎ ሊመረቅ ችሏል። ከኤደን ገረመው ጋር ያደረገው አጭር ቆይታ በመቀጠል ይቀርባል።
ዶክተር በጸሎት ከበደ እባላለሁ። ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራሁ እገኛለሁ። ዘንድሮ ነው የተመረቁት። እንግዲህ ይሄ ነው ያለው አጠራቢ።
አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆንህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይህ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ስለማን ነው? እስቲ አያይዘህ ንገረኝ።
ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት እችላለሁ፣ ይቀጥላል ብዬ ስለማምን የመጀመሪያ መጽሐፍ የምጽፍ ያለሁኝ። ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ነው። ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝ የሚያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበር እና መጽሐፍ ላይ የተወሰኑትም ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የሕክምና ትምህርትን ይፈልገዋል። ውጤት አምጥቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ አልነበረ መጀመሪያ ላይ እና እንደ ማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜው እና በእንደዛ ብዬ ከገባሁኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው እና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝ ነበር እና እነዚህም ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩት እና ሰባት ምዕራፎች ያሉት መጽሐፍ ነው። ሁለቱ ምዕራፍ በተለይ እኔ ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ።
በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች፣ የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በሕክምና ትምህርት ቤት ውስጥ የሚታየን ነገር ነው የጻፍከውና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለህ ወይ? ከአንባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ከአንባቢያን እስኪ የደረሰህ ምላሽ ምን ይመስላል?
እውነት ለመናገር ያው ምናልባት የኔ መጽሐፍ ስለሆነ አይደለም፣ ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጻፊ መግቢያ ላይ ለመጻፍ ሞክሬያለሁ እና ምንድነው ለመጻፍ ሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ ያሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም። ውድቀቶቻችን እንዲታዩ አንፈልግም። ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቄያለሁ ብሎ ከመሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነውና ወድቁበትን ጎዳና እኔ እኮ በዚህ ጎዳና ወድቄያለሁ ይሄ የራሴን ቻፕተር አሳልፌ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ይሄን ማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላልና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በእጅ አግኝቼ ቢሆን ኖሮ በጣም እድለኛው ነበር። ብዙ ተስፋ የቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር በያስባለውና በዚህ በህክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች ማውርተውኛል በስልክ በእድሜ ትልቅ እንላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ። ደውለውልኝ ያወሩኝ እስኪገርመኝ ድረስና በብዙ የህይወት አንተ ይጻፍከው አይመስልንም ትልቅ ሰው ይጻፍ ምን መሰለኝ ብሎ ይደውሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብያላምንም ገና ብዙ ሰው ሪች አውት ማድረግ አለብኝ ብያምናለሁ።
ቀደም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃልና ይሄንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎች እንደ ችግር አንስተውት ያውቃሉና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረትና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው ከክህሎታቸው ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል።
በጣም ትልቁ ግጭት እሱ መስለኛልና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ ጽፊ ወይ መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጥ የነበረ የአርት ፍላጎት ነው። ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎትና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግርም የሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነውና በዛ ስትረስ ውስጥ ሲኮን አይዶን ነው እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። የብዙ ልጆች እኔን ብቻ አይደለምና ያኔ በጣም ትልቅ ቻሌንጅ ነበረ። በኔ እድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስብ የነበረው እድሜን እያበላሸው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው ለእኔ ትልቅ ቻሌንጅ የነበረው ያ ነው። ለእኔም ብቻ አይደለም አጠገቤ የነበሩ ብዙ አሁን ተመርቀው ዶክተር የሆኑ ጓደኞችም ጋር ትልቅ ቻሌንጅ ነበረ እና የሚመጣው ትውልድ እኛ ብሄድንበት ጎዳና መሄድ የለበትም። ከአባቴ ጋር ያደረግኩትን ንግግር አረሰውም መቼም ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝ እና ምናልባት ለእኔ በጊዜው ትክክለኛ ድምፅ ነው ብዬ አስባለሁ። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት። አሁን ላለሁበት ለደረስኩበት ቦታ ሚዛን የሚደፋ ነገር ነው።
ስኩል አሁን 12ኛ ክፍል መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃል እና ምንድን ነው እሱ በቃ በቅድሚያ ማሰብ ያለባት?
አይ ቲንክ መጽሐፊ ምጄ ላይ ነበረ እና ከነሳሽልኝ ሀሳብ የተወሰነች መስመር ልበል። ገጽ 25 ላይ እውነታው በሚል ርዕስ ያለ ጽሁፍ ላይ ነበርና የደረሰብን መከራ ባለንበት የሚያስቀርን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተጋላጮች እንደሆነ በመንገር ነው። በገጠመ እክል ልብ አዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍ ነህ፣ አትጠቅምም፣ ደግሞ ከመንገዱ ማብጫም አትደርስህም ይልሃል። አንተም ተሽመድምደህ ባለበት ተጣጥፈህ እስከቆየህለት ድረስ የነገረ ሁሉ እውነት ይመስልሃል። ዓለምን በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው። የወደክ ቀን ሁሉም ጭልም ብሎ ነው የሚታየ። ሰው ትፈራለህ፣ መዝናናትን ትፈራለህ፣ ትብረት ማድረግን ትሸሻለህ። ለአንተ መፍትሄው ቤት ውስጥ መደበቶቼ ይመስላል። ትንሽ እንኳን መስኮቴን ገርበብ ባድርጌ አካባቢ ሊብት አይነ ራሱ መርጦ የሚያይልስ ተሰብሮ ይቀሩትም ብቻ ነው። ጆሮውን ሳይቀር የሚሰማው ድምጽ የደነበሸ ጥይት የከሸፈ ሰው ራይና ጽንስ ሲጨነግፍም የሚያሰማው ብቻ ነው። በተዘጋ ክፍል ውስጥ መሆን አንድ ነገር ነው። እኔ ግን መውጫ በር እንኳን ከሌለ ጉድጓድ ውስጥ ገብቻለሁ ትላለህ። ይህ ሁሉ ግን እመነኝ እምቢ ብለህ ብድግ እስክትል ድረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል። ያንን ድምፅ መስማት እንደሌለባቸው፣ ለዛ ድምፅ እድል መስጠት እንደሌለባቸው እንግዲህ ተደራሴ የመጀመሪያ ተደራሴ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ። እና ይህ ነው ዋና መልእክቴ ብዬ የማምነው።
በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ?
በማህበራዊ ድረገጽ በእርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድሬስ አለ። ያን ያህል ብዙም አክቲቭ ባይሆንም በምኖርበት ከተማ በቢሾፍት ወይም ደብረዘይት ከተማ ላይ መጀመሪያ ያደረግኩት ነገር ምንድን ነው? ተመርቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበረ። ሁለት ትምህርት ቤት ነበር የተማርኩት፣ አቤኒዘር እና ቤዛ። ቤዛ በቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ስላይድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድ ነበር። በጣም ፍሱን ነበረ። ትምህርት ቤቶችን ሪች አውት ለማድረግ ሞክር ያለው ሚዲያ ተደራሽነት በደንብ ስላላገኙ ሊሆን ይችላል። እና ቀጣይ እቅድ እሱ ነው።
ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ።
እኔም እጅግ አድርጌ አመሰግናለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አድማጮቻችንና ተመልካቾቻችን በመቀጠል ደግሞ የሳምንቱን አበይት ስፖርታዊ ዜናዎች የምንሰማበት ሰዓት ነው። ኬኔዲ አባተ ይቀጥላል።
ትናንት እሁድ መጋቢት 10 ከተደረጉ የማራቶን ውድድሮች መካከል አንዱ በሆነው በደቡብ ኮሪያ የሴኡል ማራቶን ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ በመያዝ አጠናቀዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን ይህን ውድድር አትሌት አምደወርቅ ዋለልኝ 2 ሰዓት ከ05 ደቂቃ ከ27 ሰከንድ በማጠናቀቅ ድል ሲያደርግ፣ ሽፈራው ታምሩና ሀፍቱ ተክሉ ደግሞ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በፈረንሳይ ሊል በተካሄደ የ5 ኪሎ ሜትር ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን 12 ደቂቃ ከ50 ሰከንድ ያጠናቀቀ ሲሆን ባለፈው አመት የሀገሩ ልጅ በሪሁ አረጋዊ በ12 ደቂቃ ከ49 ሰከንድ ከያዘው የርቀቱ ክብረ ወሰን ሰዓት በአንድ ሰከንድ ብቻ ነው የዘገየው። በትላንቱ የ5 ኪሎ ሜትር ውድድር ሌላው ኢትዮጵያዊ አትሌት ጥላውን በቀለ ሶስተኛ ሲወጣ፣ ኬንያዊው ሬኖልድ ኪፕሮሪ ሁለተኛ ወጥቷል። በዛው በሊል በተካሄደ የግማሽ ማራቶን ውድድር ደግሞ ኢትዮጵያዊው ገመቹ ዲዳ አንደኛ በመውጣት ሲያሸንፍ፣ ኬንያዊው ኤማኑኤል ኪፕሮፕ ሁለተኛ ወጥቷል። በአሜሪካ ሎስ አንጀለስ በተካሄደ የማራቶን ውድድር ደግሞ በወንዶች አትሌት ጀማል ይመር በአንደኝነት ሲያጠናቀቅ፣ ሌላኛው ኢትዮጵያዊ አትሌት የማነ ጸጋዬ ሁለተኛ ሆኖ ጨርሷል። ኬንያዊው ኪፕኮች ሶስተኛ የወጣ አትሌት ነው። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ የወጡት ኬንያውያን አትሌቶች ናቸው። ጣሊያን፣ ቻይናና ታይዋንን ጨምሮ በሌሎች አንዳንድ ሀገራትም በተካሄዱ ውድድሮች ኢትዮጵያውያን አትሌቶች በርካታ ድሎችን ማስመዝገብ ችለዋል። የኢትዮጵያ ብሔራዊ ቡድን ትላንት ከሩዋንዳ ቻው ጋር የአቋም መፈተሻ ጨዋታ አድርጎ 1-0 በሆነ ውጤት አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተከናወነው በዚህ ጨዋታ የዋሊያዎቹ አማካይ ከነአን ማርክነ በ83ኛው ደቂቃ ላይ ለቡድኑ ብቸኛዋን የማሸነፊያ ግብ አስቆጥሯል። ጨዋታው የተዘጋጀው ዋሊያዎቹ ከጊኒ ጋር ላለባቸው የአፍሪካ ዋንጫ ማጣሪያ ጨዋታ አቋማቸውን እንዲፈትሹ ለማድረግ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራን ጨምሮ በርካታ የእግር ኳስ ቤተሰቦች ጨዋታውን በስታዲየሙ ተገኝተው ተከታትለዋል። በኮትዲቯር አስተናጋጅነት ለሚካሄደው 34ኛው የአፍሪካ ዋንጫ ኢትዮጵያ ከጊኒ ጋር የፊታችን መጋቢት 15 እና 18 በሞሮኮ ራባት የማጣሪያ ጨዋታውን ታደርጋለች። ለዚህ ጨዋታ የኢትዮጵያ ብሔራዊ ቡድን ከነገ በስቲያ ወደ ሞሮኮ እንደሚያቀና ታውቋል። ለአፍሪካ ዋንጫ የሚያልፉ ሀገራትን ለመለየት ለሚደረገው የማጣሪያ ጨዋታ ኢትዮጵያ በምድብ 4 ከግብጽ፣ ማላዊና ጊኒ ጋር መደልደሏ ይታወቃል። በተጠባቂው የኤል ክላሲኮ ፍልሚያ ባርሴሎና ሲያሸንፍ፣ በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል መሪነቱን ያሰፋበትን ውጤት አስመዝግቧል። ትናንት ምሽት የምንጊዜም ተቀናቃኙን ሪያል ማድሪድን በኑካምፕ ያስተናገደው ባርሴሎና የኤል ክላሲኮ ግጥሚያውን 2-1 በሆነ ውጤት አሸንፏል። ጨዋታው በተጀመረ በ9ኛው ደቂቃ ላይ የባርሳው ተከላካይ ሮናልድ አራዮ በራሱ መረብ ላይ ባስቆጠራት ግብ ጎብኚዎቹ መሪ መሆን ቢችሉም ረፍት ከመውጣታቸው በፊት 45ኛው ደቂቃ ላይ ሰርጂ ሮቤርቶ ባለሜዳዎቹን አቻ አድርጓል። ጨዋታው አንድ እኩል በሆነ ያቻ ውጤት እስከ መጨረሻዎቹ ደቂቃዎች ቢዘልቅም የማታማታ ባርሳ የማሸነፊያዋን ግብ 92ኛው ደቂቃ ላይ በኬሲ አማካኝነት ማስቆጠር ችሏል። ባርሳ ጨዋታውን 2-1 በሆነ ውጤት ማሸነፉን ተከትሎ የላሊጋ መሪነቱን ወደ 12 ነጥብ ከፍ አድርጓል። በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል ክሪስታል ፓላስን 4-1 በሆነ ውጤት በማሸነፍ ለዋንጫው የሚያደርገውን ግስጋሴ ቀጥሏል። ውጤቱን ተከትሎ አርሰናል በ28 ጨዋታዎች 69 ነጥቦችን በመሰብሰብ በ8 ነጥብ ልዩነት ሊጉን ሲመራ፣ አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ በ61 ነጥብ ይከተላል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ቶሪኖን 4-0 ያሸነፈው ናፖሊ ሊጉን በ19 ነጥብ ሰፊ ልዩነት እየመራ ነው። በፈረንሳይ ሊግ አንድ መሪው ፓሪስ ሴን ዠርሜን በሬኔስ 2-0 በመሸነፍ ከሚያዚያ 2021 ወዲህ በሜዳው የመጀመሪያ ሽንፈቱን አስተናግዷል። ሆኖም ፒኤስጂ ከተከታዩ ማርሴ በ7 ነጥብ በልጦ ሊጉን ይመራል። በጀርመን ቡንደስሊጋ ደግሞ ባየር ሙኒክ በባየር ሌቨርኩሰን 2-1 ተሸንፎ የመሪነቱን ስፍራ ለቦሩሲያ ዶርትሙንድ አስረክቧል። አርቢ ላይፕዚግን 2-1 የረታው ዶርትሙንድ ቡንደስሊጋውን ከ25ኛ ሳምንት ጨዋታዎች በኋላ በአንድ ነጥብ ልዩነት በመምራት ላይ ይገኛል። በመጨረሻም የሜዳ ቴኒስ፣ ካርሎስ አልካራዝ በኢንዲያን ዌልስ ፍጻሜ ዳኒል ሜድቬዴቭን በማሸነፍ ወደ ዓለም ቁጥር 1 ደረጃው ተመልሷል። የ19 ዓመቱ ስፔናዊ ድንቅ የሜዳ ቴኒስ ተጫዋች አልካራዝ ሩሲያዊውን የዓለም ቁጥር 6 ሜድቬዴቭን 6-3 እና 6-2 በሆነ ውጤት አሸንፎ የወቅቱን የዓለም ቁጥር 1 የሜዳ ቴኒስ ተጫዋች የኖቫክ ጆኮቪችን ስፍራ ነጥቆ በደረጃ ሰንጠረዡ አናት ላይ ተቀምጧል። ዋንጫውን በማንሳቴና ወደ ቁጥር 1 ደረጃ በመመለስ በጣም ደስተኛ ነኝ ሲል አልካራዝ ከድሉ በኋላ በሰጠው አስተያየት መናገሩን ከቴኒስ ባለሙያዎች ማህበር ድረገጽ ያገኘነው መረጃ ያመለክታል። ሰርቢያዊው ጆኮቪች የኮቪድ-19 ክትባት ባለመውሰዱ ምክንያት ወደ ዩናይትድ ስቴትስ መግባት ባለመቻሉ በካሊፎርኒያ ከተካሄደው የኢንዲያን ዌልስ ውድድር ውጭ ለመሆን ተገዷል። በሴቶች ዘርፍ በተካሄደው ውድድር ደግሞ የካዛክስታኗ ኤሌና ራይባኪና የቤላሩሷን አሪና ሳባሌንካን በፍጻሜው አሸንፋ የዋንጫው ባለቤት ሆናለች። ለዛሬ ስፖርት መሰናዷችን የመረጥናቸው መረጃዎች እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።